dabartani je chukam kenna naga kaysinu bulam saganta fa The Voice of America Ye America Dems Radio Tabia no
ቢያንስ ህዝብ በሚሰበሰብባቸው ቦታዎች መከልከሉ አሁን ብዙ ሰው በእነዚህ አካባቢዎች በነጻ መተንፈስ የሚያስችል ሁኔታ ፈጥሯል።
በጤና ጥበቃ ሚኒስቴር የፖሊስ ጉዳዮች አማካሪ አቶ ዳዊት ዲቃሶ ናቸው። ዝርዝሩ የሰዓቱን የዓለም ዜና ተከትሎ በሚሰማው የለቱ አብይ ርዕስ ይቀርባል።
ኢትዮ ቴሌኮም ተቋርጦ የቆየውን የተንቀሳቃሽ ስልክና ሌሎች የዲጂታል መገልገያዎች ዳታና የኢንተርኔት አገልግሎት ከሶስት ቀናት በፊት ዳግም ጀመረ።
ተቋርጦ የነበረው ከመስከረም 25 እስከ ህዳር 23 በነበረው ጊዜ ያልተጠቀሙበት ደንበኞች በተለያየ መልኩ በሞባይል በዳታ በጥቅል መልሰው መጠቀም እንዲችሉ የሚያስችል ስራ ነው።
የድርጅቱ የኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አብዱራሂም አህመድ ናቸው። የዚህንም ዝርዝር ይዘናል አድማጮች በዜና መጽሔት ክፍለ ጊዜ ይቀርባል። ሳምንታዊው ቅንብሮች ባህልና ማህበረሰብ የተፈጥሮ አካባቢና እንዲሁም የስልክ አስተያየቶቻችሁን አክለን የሐሙስ መጋቢት 14 2009 ዓ.ም ምረተኛ አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከፕሮግራሙ አቀናባሪያችን ብርሃን ኃይሉና ከስርጭቱ መሐንዲስ ኮርኒሊየስ ቴነር ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜናዎች እናቀርባለን። የለንደን ፖሊስ ጽፈት ቤት ትላንት በብሪታንያ ፓርላማ አጠገብ ጥቃት የፈጸመው ሰው ኻሊድ ማሱድ እንደሚባል ገልጿል። የ52 ዓመት ዕድሜው ማሱድ ብሪታንያ የተወለደ ሲሆን ከዚህ በፊት መሳሪያ መያዝን ባካተቱ በርካታ ጥቃቶች ሲፈረድበት ቆይቷል። ከ14 ዓመታት በፊት በቢላ መያዝ ተፈርዶበት ነበር። ይሁንና በአሸባሪነት ተግባር ተፈርዶበት አያውቅም። የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ ቀደም ሲል ስለ ጥቃቱ ለሀገሪቱ ምክር ቤት ባደረጉት ንግግር አጥቂው በሚያንጸባርቀው ጽንፈኛ ጠበኛነት ምክንያት MI5 በተባለው የሀገሪቱ የስለላ ድርጅት ተመርምሮ እንደነበር ተቆመዋል። ይሁንና የወቅቱ የስለላ ገጽታ ያሉት አካል አልነበረም ብለዋል። በሆኑ ሴራም ሆነ በመክንያቱ ላይ ግን ስለላ አልተካሄደም ሲሉ አስረድተዋል። ማሱድ በከፈተው ጥቃት 3 ሰዎች የተገደሉ ሲሆን የጥቃቱ ተግባር ያበቃው በፖሊስ ከተገደለ በኋላ ነው። እስላማዊ መንግስት ነኝ የሚለው ቡድን ለጥቃቱ ኃላፊነት ወስዷል።
በሚስጥር መያዝ ያለበት የዩናይትድ ስቴትስ የስለላ ማህበረሰብን የውስጥ ስራ የተመለከተ በአደባባይ መውጣቱ በአገሪቱ የምክር ቤት አባላት ባለፈው ዓመት ፕሬዝዳንታዊ ምርጫ የሩሲያ ጣልቃ ገብነትን አስመልክቶ በሚደረገው ምርመራ ብቃታቸው ላይ ጥርጣሬ ያሳድራል ተባለ። ፕሬዝዳንት ዶናልድ ትራምፕ የቀድሞ ፕሬዝዳንት ባራክ ኦባማ የስልኬን መስመሮች እንዲጠለፉ አድርገዋል በሚል በትዊተር ያሰሙት ክስ ራሱ የሚደረገውን ምርመራ አጥልሟል ተብሏል። በጉዳዩ ላይ የሚካሄደው ምርመራ የሚመሩት የምክር ቤት አባላት ራሳቸው ፕሬዝዳንቱና ሰራተኞቻቸው ወይም አጋሮቻቸው በስልክ የተነጋገሩት እግረ መንገድ ምርመራው ውስጥ ገብቷል ሲሉ ትናንት መናገራቸው ራሱ ሁኔታዎችን አባብሷል ነው የተባለው። ያነበብኩት ነገር አሳስቦኛል፣ ፕሬዝዳንቱና ሰራተኞቻቸውንም ማሳሰብ አለበት ሲሉ የህግ መምሪያው ምክር ቤት የስለላ ጉዳዮች ኮሚቴ ዴቪን ኑነስ ትናንት ለጋዜጠኞች ተናግረዋል። ፕሬዝዳንቱ ራሳቸውና ሌሎችም በስለላ ዘገባ ውስጥ እንደገቡ በግልጽ ነው የታየው ብለዋል። የስለላውን ዘገባ ከየት እንዳገኙት ግን አልናገርም ነው ያሉት። በህግ መወሰኛው ምክር ቤት የስለላ ጉዳዮች ኮሚቴ አንጋፋ አባል የሆኑት ዲሞክራቱ አዳም ሼፍ ታዲያ የኮሚቴው ሊቀመንበር ራሳቸው የሚመሩትን ኮሚቴ ዘለው ወደ ዋይት ሀውስ ቤተ መንግስት የሚሄዱ ከሆነ ምርመራው በነጻ ኮሚሽን መካሄድ ይኖርበታል ሲሉ አሳስበዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ሪፑብሊካውያን የምክር ቤት አባላት መሪዎች በፕሬዚደንት ኦባማ አስተዳደር ወቅት የተደነገገውን የጤና ጥበቃ ለውጥን ለመሻር በሚያደርጉት ጥረት በቂ ድምፅ ለማግኘት እየታገሉ ናቸው። የጤና ዋስትና የሌላቸው ሰዎች ዋስትና እንዲያገኙ ያደረገው የጤና ጥበቃ ሕግ ትልቁ የኦባማ ስኬት ተደርጎ ታይቶ ነበር። ኦባማ ኬር የሚል መጠሪያ የተሰጠው የጤና ጥበቃ ለውጥን ሕግ እንዲሆን የተፈረመው ከ7 ዓመታት በፊት ሲሆን በተፈረመበት በዛሬው ዕለት ህጉን ለመሻር ተዘጋጅቷል። የቀድሞ ፕሬዝደንት ኦባማ ዛሬ ከድምጽ ከመሰጠቱ በፊት ባወጡት መግለጫ የምክር ቤት አባላቱ የአሜሪካን ህዝብ የጤና ጥበቃን እማያሻሽል ለውጥ እንዳያደርጉ አስጠንቅቀዋል።
ራሱን እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ላይ የተነጣጠረው ጦርነት በፕሬዝዳንት ትራምፕ አስተዳደር ውስጥ ቅድሚያ የሚሰጠው ጉዳይ መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስታወቁ። ውጭ ጉዳይ ሚኒስትሩ ይህን ያስታወቁት ጽንፈኛውን ቡድን ለማስወገድ በታለመ 68 አባላት በተካፈሉበት የዓለም አቀፍ ስትራቴጂካዊ ጥምረት ስብሰባ ላይ ነው። የዚህ ቡድን ተዋጊዎች አንዴ ከኢራቅና ከሶሪያ ከወጡ የሌሎች ሀገሮች የጋራ ጥምረት እጅግ አስፈላጊ መሆኑንም ውጭ ጉዳይ ሚኒስትር ቲለርሰን አሳስበዋል። ከውጭ ጉዳይ ሚኒስትር የደረሰንን የዘጋቢያችን ሲንዲ ሴንን ዘገባ አዲሱ አበበ ይዞ ቀርበዋል።
በእስላማዊው ነውጠኛ ቡድን ላይ የጋራ ትብብር ለማድረግ ዋሽንግተን ዲሲ ውስጥ በታየው የህብረት ስብሰባ የዓለም መሪዎች የተለያዩ ስትራቴጂካዊ ስልቶችን ነድፈዋል። የፕሬዚዳንት ትራምፕን እቅድ በተመለከተም ከአዲሱ ተሿሚ ውጭ ጉዳይ ሚኒስትር ሲሰሙም የመጀመሪያቸው መሆኑ ነው።
የአይሲስን ኃይል ማዳከም ማለት ማሸነፍ አይደለም። አይሲስን ፈጽሞ ማሸነፍ ይኖርብናል። መካከለኛው ምስራቅ ውስጥ አያሌ ፈታኝ ሁኔታዎች እንዳሉም እረዳለሁ። ይሁንና አይሲስን ማሸነፍ ዩናይትድ ስቴትስ በክልሉ ካሏት እቅዶች ቀዳሚው ነው። ከዚህ ቀደም እንዳልነው ሁሉንም ነገር ቅድሚያ እንስጥ ካልን አንድም ነገር ቅድሚያ አልተሰጠውም ማለት ነው። ስለዚህ ትኩረታችንን ይበልጥ አሳሳቢ በሆነ ጉዳይ ላይ እናድርግ።
ባለፈው ፕሬዚዳንታዊ ምርጫ ፉክክር ላይ የነበሩት ሚስተር ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማን ለጸረ አይሲስ እንቅስቃሴው ተገቢ ትኩረት አልሰጡም ብለው ይከሷቸው ነበር። ይህን ክስ ግን ኦባማ መሬት ላይ ካለው ሐቅ ጋር ይጣረሳል ወይም ይቃረናል ሲሉ መከላከላቸው አይዘነጋም። ትናንት ረቡዕ ውጭ ጉዳይ ሚኒስትሩ ቲለርሰን በተናገሩት ቃል የአይሲስ ተዋጊዎች ከሶሪያና ከኢራቅ ከተባረሩ ሌሎች አገሮች የሚያደርጉትን አስተዋጽኦ ማጎልበት እንዳለባቸው አሳስበዋል። ይህም ነጻ በወጡት የኢራቅና የሶሪያ አካባቢዎች መዋለ ንዋይ መመደብና በጦርነቱ የተጎዱ ነዋሪዎችም እንዲቋቋሙ ማገዝ ያስፈልጋል ለማለት ነው። ይህ ደግሞ ፈንጂዎችን ማጽዳት፣ የውሃና የመብራት አቅርቦቶችን ማሳደግና ሰብአዊ የመልሶ ማቋቋም እርዳታዎች መጨመርን ያጠቃልላል።
የእስራኤል ፖሊስ ጽፈት ቤት በዩናይትድ ስቴትስ ዙሪያ ባሉት የአይሁዳውያን ማህበረሰብ ማዕከሎች ላይ በስልክ የቦምብ ዛቻ ጥሪዎች በማድረግ የተጠረጠረ የ19 ዓመት ዕድሜ እስራኤላዊ ወጣትን እንዳሰረ ገልጿል። የፖሊስ ቃል አቀባይ ሚኪ ሮዘንፌልድ ወጣቱ ከቅርብ ሳምንታት ወዲህ በአይሁዳውያን ማዕከሎች ላይ በስልክ የቦምብ ዛቻ ሲያሰማ የቆየ ነው ብለዋል። የዩናይትድ ስቴትስ ዋና አቃቢ ሕግ ጄፍ ሼሰንስ የሰውየው መታሰር በብዙ አህጉራት ሰፊ ምርመራ ለማካሄድ አስችሏል፣ በዓለም አቀፍ ሕግ አስከባሪ ኃይሎች መካከልም ትብብር እንዲደረግ ተችሏል ብለዋል።
በመጨረሻም የቀድሞ የሩሲያ ምክር ቤት አባል ዴኒስ ቬሮንኮቭ ዛሬ ኪየቭ ላይ እንደተገደሉ የዩክራይን ፖሊስ ጽህፈት ቤት አስታወቀ። በሩሲያ የታዘዘ ግድያ ሊሆን ይችላል ሲልም የፖሊስ ጽህፈት ቤቱ አክሏል። ቨርኖኮቭ ባለፈው ዓመት ለሕይወቴ እሰጋለሁ ሲሉ ወደ ዩክራይን ሸሽተው ነበር። የሩሲያ ደጋፊ በነበሩ በቀድሞ የዩክራይን ፕሬዚዳንት ላይ በተመሰረተ የክደት ክስም በእሳቸው ላይ መመስከራቸው ይታወቃል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። የመጋቢት 14 2009 ዓ.ም ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችንና ልዩ ልዩ ቅንብሮችን ያስከትላል። ቀዳሚው የምሽቱ አብይ ርዕስ ነው። ከዚያ በፊት ግን የቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማችኋለን።
ባለፈው ሳምንት በይፋ አስተዋውቀው ተመርቋል። እስኪ መጀመሪያ ስለ መጽሐፉ ያስተዋውቀውን። ምንድን ነው በመጽሐፉ አንድ አንባቢ የሚጠብቀው? ምን አይነት ይዘት ያለው መጽሐፍ ነው ይህ መጽሐፍ? የመላሿን ድምፅ አይደለም የሰማነው፣ ጥያቄውን ነው። ለሁሉም እናስተዋውቅ። ዶክተር ስንታየው ካሳ ይባላሉ እንግዳችን። ካሳ ገብረ ማርያም በሚል ርዕስ በጻፉትና ባለፈው ሳምንት መገባደጃ ከዋሽንግተን አቅራቢያ በምትገኘው የአርሊንግተን ከተማ ለአንባቢያን በተዋወቀው መጽሐፋቸው ዙሪያ በተካሄደ ቃለ ምልልስ ከተናገሩት የተወሰደ ነው። በምሽቱ ባህልና ማህበረሰብ ቃለ ምልልሱ እናሰማለን። አድማጮች፣ አሁን ወደ ዕለቱ አብይ ርዕስ። ሕዝብ በተሰበሰበበት ቦታ ማጤስ የሚከለክለውን ሕግ ተግባራዊ ከማድረግ አንጻር መሻሻሎች አሉ ሲል የኢትዮጵያ ጤና ጥበቃ ሚኒስቴር አስታወቀ። በተለይ ለአንዳንድ የውጭ ዜጎች አዲስ ነገር እየሆነባቸው ነው፣ በሂደት ግን እየተለመደ ይሄዳል ያሉት በሚኒስቴር መስሪያ ቤቱ የፖሊሲ ጉዳዮች አማካሪ አቶ ዳዊት ዲቃሶ ናቸው። ለአሜሪካ ድምፅ በሰጡት አስተያየት በጤና በስነ ህዝብና በመድኃኒት ቁጥጥር ላይ የሚመክር የሚኒስትሮች ስብሰባ ዛሬ በአፍሪካ ህብረት የስብሰባ አዳራሽ ተጀምረዋል። እስክንድር ፍሬው ተከታትሎታል።
በሚኒስትሮች ምክር ቤት ደንብ ቁጥር 299/2006 መሰረት እዚህ ቦታ ማጨስ የተከለከለ ነው የሚል ጽሑፍና ምልክት በአዲስ አበባ የተለያዩ መዝናኛዎች ይታያል። በምግብ ቤቶች፣ ቡና ቤቶች፣ መጠጥ ቤቶች፣ በሸቀጣሸቀጥ ሱቆች ሳይቀር ይህንን ጽሑፍ መመልከት ይቻላል። የጤና ጥበቃ ሚኒስቴርም በ2006 መጨረሻ የወጣውን ህዝብ በተሰበሰበበት ቦታ ማጨስ የሚከለክል ህግ ከመተግበር አንጻር ለውጥ መኖሩን ይናገራል። በጤና በስነ ህዝብ እንደዚሁም በመድኃኒት እና በአደንዛዥ እጽ ቁጥጥር ላይ ያተኮረ ስብሰባም ነው በአፍሪካ ህብረት አዳራሽ ዛሬ የተጀመረው። በዚሁ ስብሰባ ላይ የተካፈሉ ያሉት በጤና ጥበቃ ሚኒስቴር የፖሊሲ አማካሪ አቶ ዳዊት ዲቃሶ ማጨስን የሚከለክለው ህግና ተግባራዊነቱ ከዘርፉ የአገሪቱ ስኬቶች እንደ አንዱ ሊቆጠር ይችላል።
ቢያንስ ህዝብ በሚሰበሰብባቸው ቦታዎች መከልከሉ አሁን ብዙ ሰው በእነዚህ አካባቢዎች በነጻ መተንፈስ የሚያስችል ሁኔታ ፈጥሯል። አሁን ለምሳሌ ድሮ በመዝናኛ ቦታዎች፣ በክበቦች እንዳሰኛቸው ነበር የሚሆኑት፣ በትምህርት ቤት አካባቢ እንዳሰኛቸው ነበር የሚንቀሳቀሱት። አሁን ግን ያ ሁሉ ቁጥጥር እየተደረገበትም ስለሆነ አንደኛ ሰዎች ይህን ቢዝነስ አድርገው እንዳይወስዱ የዜጋን ህይወት አፌክት የሚያደርግ ነገር መሆኑን ተገንዝበው ከዚህ ስራ እንዲቆጠቡ በሚዲያ ላይ ከፍተኛ ስራ ነው እየተሰራ ያለው።
በ2006 መጨረሻ የወጣው ህግ በአዲስ አበባ ከተማ መተግበር ከጀመረ አንድ ዓመት አልሞላውም። አተገባበሩ ላይም ወጥነት የማይታይበት ሁኔታ አለ። አንዳንድ የመዝናኛ ቦታ ባለቤቶችና ኃላፊዎች ህጉን መናገር ኢትዮጵያውያንንና የውጭ ሀገር ዜጎችንም እንዳያጭሱ መከልከል ሲሳናቸው ይታያል። ህጉ በቅጣት አለመታገዙ ለዚህ አንዱ ምክንያት ሊሆን እንደሚችል የሚናገሩ አሉ። አቶ ዳዊት ግን እስካሁን ከቅጣት ይልቅ በማስተማር ላይ መተኮሩ ተገቢ እንደሆነ ነው ያብራሩት።
ህጎች በሚወጡበት ጊዜ ህጉን መጀመሪያ ለህዝቡ ማስተዋወቁ ነው የሚቀድመው፣ ከቅጣት በፊት ማለት ነው። እና ህዝቡ ራሱ የራሴ ነው ብሎ መነሳት እንዲችል የማድረግ ስራ ነው የሚቀድመው። ከዛ በኋላ ህጉን በእጁ አግኝቶ እያለ የሚያስቀጣው ምን እንደሆነ ማያስቀጣው ምን እንደሆነ ለይቶ ካወቀ በኋላ ወደ ጥፋት ሆን ብሎ ሲሄድ ግን የግዴታ ወደ ቅጣት ይሄዳል። እና ቅጣትን ማስቀደም ብዙ ጊዜ ለህግ አፈጻጸም የባሰ እንቅፋት ነው የሚሆነው። ስለዚህ ቀድሞ ህግን የማስተዋወቅ ስራ ነው፣ ከዛ ቀጥሎ ያወቀውን ህግ ተግባራዊ እንዲያደርግ ማድረግ ነው። አሁንም ስራ ላይ እየዋለ ነው። ነገር ግን የቱሪስቶች ፍሰት እንቅስቃሴ አለ እና ለጊዜው ለመልመድ የተቸገሩ ሆቴሎችም አሉ ይነግሩናል። የሚመጡ እንግዶችም አሉ። ድንገት
የውጭ ዜጎች
አዲስ ነገር ይሆንባቸዋል። እንደምታውቁ ብዙ ሀገሮች ጋራ የማጠስ ነገር አለባቸው እና ከዚያ የሚመጡ ሰዎች ህግ የሚለውን ለመቀበል ለራሱ ይቸገራሉ እና ቀስ ብለን እያለማመድን ሰዎች ሙሉ በሙሉ ተግባራዊ ወደሚያደርጉበት ደረጃ ለማድረስ ሁልጊዜም ያለ ነው እና በምንፈልግበት ጊዜ ደግሞ እዚህም ውስጥ ቸልተኝነትን ኑሮ ሆን ተብሎ የሚደረግ ጥፋት ካለ ማስቀጣት ግድ ይላል።
ዛሬ በአፍሪካ ህብረት የተጀመረው የጤና ሚኒስትሮች ስብሰባ በየሁለት ዓመቱ የሚካሄደው ስብሰባ አካል ነው። በጤና በስነ ህዝብና በመድኃኒት ቁጥጥር ላይ በማተኮር የእጽ ዝውውርና ቁጥጥርም የተተኮረበት ርዕስ ነው። ምክረ ሀሳቦች ቀርበዋል፣ ውይይትም ተካሂዶባቸዋል። በአህጉር ደረጃ የአፍሪካን የመድኃኒት ተቆጣጣሪ ኤጀንሲ ለማቋቋም የሚያስችል ረቂቅ ህግ መቅረቡም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ኢትዮ ቴሌኮም ለወራት ያህል ተቋርጦ ቆይቶ የነበረውን የሞባይል ወይንም የተንቀሳቃሽ ስልክና ኢንተርኔት አገልግሎት ከሶስት ቀናት በፊት መጀመሩን አስታወቀ። ከመስከረም 25 እስከ ህዳር 23 ቀን 2009 ዓ.ም ላለፉት 2 ወራት ያህል የዚህ አገልግሎት ተጠቃሚዎች ያልተገለገሉበትን ሂሳብ መልሰው እንዲጠቀሙ የሚያስችል ስርዓትንም ዘርግቻለሁ ብሏል። መለስካቸው አማሃ ዝርዝሩን ይዟል።
ኢትዮ ቴሌኮም በቅርቡ ባሰራጨው ጋዜጣዊ መግለጫ በኢትዮጵያ ካለፈው መስከረም ወር መጨረሻ ቀናት ጀምሮ የታወጀውን የአስቸኳይ ጊዜ አዋጅ ተከትሎ የተንቀሳቃሽ ወይንም የሞባይል ዳታ ኢንተርኔት አገልግሎት መቋረጡን ያስታውሳል። አክሎም ኢትዮ ቴሌኮም አገልግሎቱ ተቋርጦ በነበረበት ወቅት ደንበኞች ያልተጠቀሙበትን ሂሳብ መልሰው መጠቀም እንዲችሉና የአገልግሎት መጠቀሚያ ጊዜውን ማራዘም የሚያስችል ስርዓት በስራ ላይ አውሏል ይላል። ለኢትዮ ቴሌኮም ኮርፖሬት ኮሚኒኬሽን ኦፊሰር አቶ አብዱራሂም አህመድ ቪኦኤ አገልግሎቱ ከተቋረጠ ወዲህ መቼ እንደተጀመረ ጠይቋቸው ነበረ።
እንግዲህ ይሄ አገልግሎት አሁን ከትላንት ወዲያ ጀምሮ ተግባራዊ ሆኗል። ተቋርጦ የነበረው ከመስከረም 25 እስከ ህዳር 23 በነበረው ጊዜ ያልተጠቀሙበት ደንበኞች በተለያየ መልኩ በሞባይል፣ በዳታ፣ በጥቅል መልሰው መጠቀም እንዲችሉ የሚያስችል ስራ ነው።
ኢትዮ ቴሌኮም የተንቀሳቃሽ ወይንም የሞባይል ዳታ ኢንተርኔት አገልግሎት ያቋረጠው ከመስከረም 25 ቀን 2009 ዓ.ም ጀምሮ መሆኑን የሚጠቁመው ይሄው ጋዜጣዊ መግለጫ የአገልግሎቱ ተጠቃሚዎች አገልግሎቱ ከተቋረጠ ወዲህ ከፍለው ያላገኙትን አገልግሎት አዲስ ተዘረጋ በተባለው አሰራር መልሰው የሚያገኙት ከመስከረም 25 እስከ ህዳር 23 ማለትም ለሁለት ወራት ያህል የከፈሉትን ገንዘብ እንደሆነም ያመለክታል። ደንበኞቹ የከፈሉባቸውን አገልግሎቶች እንዴት ወደፊት መልሰው ሊጠቀሙባቸው እንደሚችሉም አቶ አብዱራሂም አብራርተዋል።
እነዚህ ደንበኞች ይታወቃሉ ምን ያህል እንደሆኑ። ለእነሱም በየግላቸው የአጭር መልእክት ይላክላቸዋል። አጭር መልእክቱ ምንድን ነው? በዋነኝነት ያልተጠቀሙበት ሂሳብ ቀሪ ሂሳባቸውን ለማወቅ ኮከብ 804 እና መሰላል አድርገው ሲደውሉ እዛ የተለያዩ መመሪያዎች አሉ። በዛ ምን ያህል እንደቀራቸው ያልተጠቀሙበት ምን ያህል እንደሆነ ከዛ ደግሞ እስከ ምን ያህል ጊዜ እንደተራዘመላቸው ይገልጻል ስርዓቱ እና በቀላሉ ደንበኞች 804 ደውለው ይህንኑ ስርዓት አውቀው በቀጥታ የሚጠቀሙበት አሰራር ነው ማለት ነው።
አቶ አብዱራሂም አህመድ ደንበኞች ከዚህ በፊት ገዝተው በተፈጠረው ሁኔታ ያልተጠቀሙበትን አገልግሎት ሙሉ ለሙሉ መጠቀም እንደሚችሉ ገልጸው የሚገባንን ወይንም ገንዘባችን የገዛውን አገልግሎት አላገኝንም የሚሉ ደንበኞችን ኢትዮ ቴሌኮም ያስተናግዳል ብለዋል።
ዘመናዊ አሰራር ነው ያለን። እያንዳንዱ ደንበኛ መረጃ አለ። ቀድመን አውቀ ነው የትኞቹ ደንበኞች አስገብተው ያልተጠቀሙ የተጠቀሙ የሚለውን ለይተናል። እነዚህ የለየናቸው ለእያንዳንዳቸው ይላክላቸዋል መልእክት በአጠቃላይ እዚህ ውስጥ ያልተጠቀሙ። ነገር ግን ከዚህም ወጣ በመልኩ እኔ አስገብቼ ያልተጠቀምኩም የሚል ደንበኛም እናስተናግዳለን። ደንበኛው በ994 ይህንን ማቅረብ ወይም ደግሞ ወደ ኢትዮ ቴሌኮም አቅራቢያው ሾፕ ሄዶ መልከት ይችላል።
ባለፈው ሳምንት የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክረታሪያት ወይንም ጽህፈት ቤት ኃላፊና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ለአገር ውስጥ መገናኛ ብዙሃን በሰጡት መግለጫ ላይ አያሌ የአዋጁ ማስፈጸሚያ ድንጋጌዎች መነሳታቸውን ይፋ ማድረጋቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ ለንደን ይወስደናል። ራሱን እስላማዊ መንግስት ብለው የሚጠራው ጽንፈኛ ቡድን ቤልጅየም ብራስልስ ውስጥ ባደረሰው የሽብር ጥቃት ልክ በዓመቱ ትናንት ረቡዕ ለረዥም ጊዜ ሲያስፈራ ወይም ሲያሳስብ የቆየውን ከለንደኑ የብሪታንያ ምክር ቤት አካባቢ ባደረሰው ሌላ ጥቃት አካባቢውን የጥቃት አውድማ አድርጎት ውሏል። በጥቃቱም እስካሁን በተረጋገጠው 5 ሰዎች ሲገደሉ ሌሎች 20 ሰዎች መቁሰላቸው ተዘግቧል። የእንግሊዝ ፖሊሶችም ጥቃቱን የሽብር ብለውታል። አጥቂው በመኪናው በርካታ ሰዎችን ከገጨና 3 ሰዎችን ሕይወት ካጠፋ በኋላ ከምክር ቤቱ ሕንፃ ጋር ተላትመዋል። ከዚያም ከመኪና ወርዶ አንዱን ፖሊስ በስለት ወግቶ ከገደለ በኋላ ፖሊሶች በጥይት መትተው ገድለውታል። የአሜሪካ ድምፁ የአውሮፓ ዘጋቢ ሉዊዝ ራሚሬስ ከስፍራ ያጠናቀረውን ዘገባ ዝርዝር ቆንጂት ታየ ይዛ ቀርባለች።
ለወትሮው በጎብኚዎች ተሞልቶ የሚውለው የለንደን ቀበሌ ነው ትናንት በሽብር የታመሰው። ታህዲድ ታኒም የሆነውን ተመልክተዋል።
It was quite loud and three like bang 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 and then all of a sudden could see on the
በጣም የሚጮህ ነገር ተሰማ። ሶስት ጊዜም ባም 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 የሚል ድምጽ ከተሰማ በኋላ በቃ በድንገት መንገዱ ላይ ያለው ሰው ሁሉ እንዳበደ መሯሯጥ ጀመረ።
ታውዲድና ሌሎቹም ያይን መስክሮች የሰሙት ኃይለኛ ድምጽ ፖሊሶች ከመኪናው ወጥቶ ፓርላማው ደጃፍ አንዱን ፖሊስ በስለት ወግቶ የገደለውን አጥቂ በጥይት ሲመቱት ነው። የለንደን ከተማ ፖሊስ አባል ማርክ ራውሊ
The attack started when a car was driven over Westminster Bridge hitting and injuring
ጥቃቱ ሲጀምር አንድ መኪና በዌስትሚኒስተር ድልድይ ላይ መጣና መንገዱ ላይ የነበሩ ብዛት ያላቸው ሰዎችን እየገጨ እያቆሰለ ይሄዳል። ከገጫቸው መካከል ቢያንስ 3ቱ ካንድ የምስጋ ስርዓት በመመለስ ላይ የነበሩ ፖሊሶች ናቸው። ከዚያም መኪናው ከምክር ቤቱ አጠገብ ተጋጭቶ ይቆማል። ከውስጡ ቢያንስ አንድ ጩቤ ያዘ ሰው ወርዶ ጥቃቱን ቀጠለ። ፓርላማው ሊገባ ሞከረ።
አጥቂው በመኪናው ከገጫቸው መካከል በጉብኝት ጉዞ ላይ የነበሩ ፈረንሳውያን ተማሪ ልጆች ይገኙባቸዋል። አንድ የአይን መስክር እንዳለው ከተገጩት ተማሪዎች አንዱ ከድልድዩ ወደ ወንዝ ውስጥ ወድቋል። አጥቂው ፓርላማው ደጃፍ ፖሊሱን በስለት ከወጋ በኋላ ፖሊሶች ተኩሰው ገለውታል። በጥቂት ደቂቃዎች ውስጥ የለንደን ከተማ ፖሊስ አካባቢውን አጥሮ የምክር ቤት አባላቱን ከህንጻው አውጥቷል። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ
The terrorists chose to strike at the heart of our capital city.
ሽብርተኛው ለጥቃቱ የመረጠው ከሁሉም ሀገሮች ሃይማኖቶችና ባህሎች የሆኑ ሰዎች አንድ ላይ ሆነው የነጻነትን የዲሞክራሲና የመናገር መብት ሴቶችን የሚያከብሩበትን የዋና ከተማችንን እንብርት ነው።
በአንድ ወቅት ብሪታንያ ውስጥ ያልተለመደ የነበረውን ያህል አሁን መሳሪያ የታጠቁ ፖሊሶችን በየጎዳናው ማየት የተለመደ ሆኗል። በቀጣዮቹ ቀናት ደግሞ ይበልጡን ይዘወተራል። የሀገሪቱ የፖሊስ ኃይል በከፍተኛ ተጠንቀቅ ላይ ሲሆን ለቀጣዮች በርካታ ቀናት ብዛት ያላቸው ፖሊሶች በመንገድ ጥበቃ ይሰማራሉ። አንድ የእንግሊዝ ፖሊስ ባለስልጣን በገለጹበት ቃል ለማስቀመጥ እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ሽብርተኞች ብራሰልስ ላይ ጥቃት ባደረሱ ልክ ባመቱ ለንደን በአይመጣም ተስፋ ቢመጣስ በሚል ስጋት የተዛጋጀችበት ጥቃት ትናንትና እውን ሆኗል።
ሰሜን ኮሪያ ምንም እንኳ ዓለም አቀፍ ማዕቀብ ቢጣልባትና እንድትገለል ቢደረግም የጦር መሳሪያ ለመግዛትና የጋራ መከላከያ ስምምነት ለመፈረም ፍላጎት ያላቸው በርካታ የአፍሪካ ሀገሮችን ሽርክና ማግኘት ይችላልች ይላል ምርመራውን ያካሄደው የተባበሩት መንግስታት ባለሙያዎች ቡድን። በዓለሙ ድርጅት ባለፈው ወር ይፋ ያደረገው ሪፖርት ሰሜን ኮሪያ የጣለባትን ማዕቀብ ለማምለጥ በርካታ የተለያዩ ዘዴዎችን እንደምትጠቀምና በትንሹ 7 ከሚሆኑ የአፍሪካ ሀገሮች ጋር ወታደሮችን ለማሰልጠን ተቋማትን ለመገንባትና የተለያዩ የጦር መሳሪያዎችንና ተሽከርካሪዎችን ለመሸጥ ስምምነቶችን እንደቋጨች አስታውቋል። ሳሌም ሰለሞን ያጠናቀረችውን ዘገባ ሰለሞን ክፍሌ ያቀርባል።
ሰሜን ኮሪያ ከአፍሪካውያኑ ሀገሮች ጋር የምትደርሳቸው ስምምነቶች የተባበሩት መንግስታትን የጦር መሳሪያ ማዕቀብ የጣሱ ናቸው። ምክንያቱም ማዕቀቡ ከጦር መሳሪያ ጋር ግንኙነት ያላቸው ቁሳቁሶችን ሽያጭ ከለክላል። አፍሪካውያኑ የሰሜን ኮሪያን ወታደራዊ አሰልጣኞችና አማካሪዎች እንዳያስተናግዱም ይከለክላልና ነው። ሂው ግሪፊት የዓለሙን ድርጅት ማዕቀቦች ተግባራዊነት የሚቆጣጠረው ባለሙያዎች ቡድን አስተባባሪ ናቸው። ማዕቀቦቹ በአንዳንድ የአፍሪካ ሀገሮች ውስጥ የተጣሱ መሆናቸውን ለአሜሪካ ድምፅ ራዲዮ ተናግረዋል።
North Korea generates revenue by supplying arms, military equipment, surface.
ሰሜን ኮሪያ ገንዘብ የምታገኘው የተለያዩ የጦር መሳሪያዎችን በድብቅ በማቅረብ ነው። ከብስ ወደ አየር ተወንጫፊ ሚሳኤሎችን፣ ራዳሮችን፣ ማንፓርስ የሚባሉትን በሰው ትከሻ መጓጓዝ የሚችሉ የአየር መቃወሚያ መሳሪያዎችን ለአፍሪካ ሀገሮች ትሸጣለች። ከዚህ የንግድ ልውውጥ የሚገኙትን የውጭ ምንዛሬ ደግሞ ብዙ ህዝብ ባንድ የመጨረስ የሚችል የጦር መሳሪያ ለመገንባት ፕሮግራማቸው ያወሉታል።
ግሪፊዝ አክለው ይህች የኑክሌር ሚሳይሎችን ደጋግማ በመሞከር የዓለም ሀያላን መንግስታትን ያስቆጣች ገለልተኛዋ ኮሚኒስት ሰሜን ኮሪያ በሌላ በኩል የአፍሪካ ወዳጆችን ማፍራት ችላለች ይላሉ። ከአፍሪካውያኑ ጋር የምትጠቀመው ዲፕሎማሲም በወታደራዊ ትብብር አማካይነት መሆኑን ያስረዳሉ። ትብብሮቹም ወታደራዊ አማካሪዎችን፣ ቴክኒሽያኖችን፣ የጥገና ሥራ ባለሙያዎችን በመላክ እንደ ሮኬት ወንጫፊ በሶቪየት ኅብረት ዘመን የተሠሩ አሮጌ ታንኮችንና ሌሎችንም የጦር መሣሪያዎች ማቅረብን ይጨምራሉ በማለት ያብራራሉ። እንደ ኤርትራ ያሉ ራሳቸው የዓለሙ ድርጅት የጦር መሣሪያ ማዕቀብ የተጣለባቸው ሀገሮች በመሆናቸው መሣሪያ በግልጽ ገበያ ማግኘት አይችሉም። ኤርትራ በተባበሩት መንግሥታት የክትትልና ፍተሻ ቡድን ዘገባ ላይ በተከታታይ በ2015 በ2016 እንዲሁም አሁን በያዝነው በ2017 ተጠቅሳለች ይላሉ ሂው ግሪፊዝ።
And in 2016 Eritrea was named in the panel's report because we found evidence that Eritrea
በተለይ እንደ አውሮፓ አቆጣጠር በ2016 ኤርትራ ላይ የተባበሩት መንግስታት ድርጅት የመሳሪያ እቀባ ካደረገበት ድርጅት ግሪን ፓይን ከተባለና የሰሜን ኮሪያ የመሳሪያ ሽያጭ ኩባንያ ከሆነው ጋር እንደምትሰራ ማስረጃ ስላገኘን በመንግስታቱ ድርጅት ዘገባ ላይ ተጠቅሳለች። ግሪን ፓይን ለመካከለኛው ምስራቅና ለአፍሪካ ሀገሮች መደበኛ የጦር መሳሪያ የሚሸጥ ድርጅት ነው።
ስለዚህ የኤርትራ መንግስት ባለስልጣናት ከሰሜን ኮሪያ መሪዎች ጋር ስለዚህ ጉዳይ ለመነጋገር ወደ ፒዮንግያንግ ሲመላለሱም ነበር። በዚህ አመት የወጣው ዘገባችን ደግሞ ለመልእክት ማስተላለፊያ የሚውሉ መሳሪያዎች ግሎካም በተባለ ኩባንያ ወደ ኤርትራ እንደሚጫኑ ተጠቅሷል። የተባበሩት መንግስታት ድርጅት መርማሪ ቡድን የደረሰበት ሌላው ግኝት ሰሜን ኮሪያ ለሱዳን ውስብስብ ሚሳይሎችን ያቀረበች መሆኑን ነው። ከየብስ ወደ አየር የሚወነጨፉት እነዚህ ሚሳይሎች በሳተላይት አማካይነት የሚመሩ አይነቶች ናቸው። ሱዳን እነዚህን ሁለት ሚሳይሎች ለመግዛት 6.4 ሚሊዮን ዶላር ከፍላለች። የፒዮንግያንግ ዋናው የጦር መሳሪያ ተቋራጭ ኮሚድ እንደ አውሮፓውያን ዘመን አቆጣጠር ከ2009 ዓ.ም ጀምሮ በዓለሙ ድርጅት ጥቁር መዝገብ ውስጥ የነበረ ቢሆንም አሁንም በሌሎች ኩባንያዎች አማካይነት ሥራውን መቀጠሉ ተገልጿል። ሂው ግሪፊዝ ያስረዳሉ።
So as you know, the Sudanese military criticized in the past for using barrel bombs that have targeted civilian populations in various parts of Sudan.
የሱዳን ጦር ሰራዊት በሲቪሎች ላይ ያነጣጠረ ቦምብ በተለያዩ የአገሪቱ ክፍሎች በመጠቀሙ ብዙ ጊዜ ተተችቷል። ቦምቡ የሚጣለው ከአንቶኖቭ አውሮፕላን ሲሆን ሪፖርታችን የሚያሳየው ግን ሰሜን ኮሪያ ከዚያ የተሻሉ ጂፒኤስ የሚባሉ በሳተላይት የሚመሩ ሚሳኤሎችን እንደምታቀርብ ነው። ከየብስ ወደ ምድር ብቻም ሳይሆን በርቀት ምድር ለምድር ተጓዥ ሚሳኤሎችንም ለሱዳን ትሸጣለች።
በሪፖርቱ መሰረት ሰሜን ኮሪያ አውቶማቲክ ሽጉጦችንና ሌሎች አነስተኛ የጦር መሳሪያዎችን ለኮንጎ ዲሞክራቲክ ሪፑብሊክም ልካለች። ከሞዛምቢክ ጋር ከየብስ ወደ አየር የሚተኮሱ ሚሳኤሎችን፣ ራዳሮችንና ጸረ ታንክ ፈንጂዎችን በ6 ሚሊዮን ዶላር ለማቅረብም ተስማምታለች። ሞዛምቢክ ስለ ውሉ አስተያየት ባትሰጥም ፕሬዚደንቷ ፊሊፔ ያሲንቶ ኒውሲ በጃፓን ጉብኝታቸው ወቅት የሰሜን ኮሪያን ሚሳኤል ሙከራ አውግዘዋል። ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር በጋራ በሰጡት ጋዜጣዊ መግለጫ ላይም ሰሜን ኮሪያ ከትንኮሳዋ ታቅባ ሙሉ በሙሉ የተባበሩት መንግሥታት ድርጅትን ማዕቀብ እንድታከብር ጠይቀዋል። ሰሜን ኮሪያ በናሚቢያም የጥይት ፋብሪካ የማነጽ ፕሮጀክትም አከናውናለች። የዓለሙ ድርጅት ሪፖርት ሰሜን ኮሪያ ከ54ቱ የአፍሪካ ሀገሮች 11ዱ ጋር ማዕቀቡን በመጣስ ትሰራለች።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ እኔ አዳኝ ፍሳዬና አሉላ ከበደ ነን። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ባህልና ማህበረሰብ። የጦር ባለ ታሪክ ናቸው። በንጉሠ ነገሥቱ ዘመነ መንግሥት ከሶማሊያ ሰርገው በሚገቡ ኃይሎች ይፈጸሙ የነበሩ ጥቃቶችን ለመግታት የልዩ ኃይል በማቋቋም የጦር ትምህርት ቤት በማደራጀት የሰሩትን ጨምሮ በበርካታ የጦር አውድማዎች ስለፈጸሟቸው የጦር ጀብዶዎች ይነጋገራሉ። በኢትዮጵያ አየር መንገድ የበረራ ደህንነትን በማቋቋምና ሌሎች የተለዩ በሚሰጣቸው ስራዎችንም ይነሳሉ። ካሳ ገብረ ማርያም በሚል ርዕስ በስማቸው ተጽፎ ለህትመት የበቃው መጽሐፍ ባለፈው ሳምንት መገበረጃ ላይ ነው። ከዋሽንግተን አቅራቢያ በምትገኘው የአርሊንግተን ከተማ ለአንባቢያን ተዋውቀው የግል ታሪክ መጽሐፉ ደራሲ ልጃቸው ዶክተር ስንታዩ ካሳ ናቸው። ቁጥሩ የበዛ ታዳሚ በተገኘበት የስነ ስርዓት የተከታተለው የባህልና ማህበረሰብ አዘጋጅና አቅራቢ አላ ከበደ ነው ደራሲውን ያወያያቸው። የቃለ ምልልሱን የመጀመሪያ ክፍል ለምሽቱ ይዞ ቀርቧል።
ዶክተር ስንታየው ካሳ ታሪክ የምትመሰክርልን ካሳ ገብረ ማርያም የሚል መጽሐፍ የአባቶን ኮሎኔል ካሳ ገብረ ማርያምን ሕይወትና ሥራ የሚተርክ ከ400 በላይ ገጾች ያለው መጽሐፍ ባለፈው ሳምንት በይፋ አስተዋውቀው ተመርቋል። እስኪ መጀመሪያ ስለ መጽሐፉ ያስተዋውቀን። ምንድን ነው በመጽሐፉ አንድ አንባቢ የሚጠብቀው? ምን አይነት ይዘት ያለው መጽሐፍ ነው ይህ መጽሐፍ?
ይህ መጽሐፍ ብዙ ነገርን ያጠቃልላል። የአባቴ ታሪክ ነው። የጦር ትምህርት ቤት ትምህርቱን፣ ከዛም በኋላ በስራ ላይ የነበረውን በሙሉ ያጠቃልላል። በዚህም 100 በላይ የሆኑ ሰዎችን አነጋግሬያለሁ። አንዳንዴም ሰዎቹን የማግኘቱ ነገር ያስቸግርና እነሱን በመጠበቅ ታሪኩ የተሟላ እንዲሆን ነው ጊዜ የፈጀው። እውነተኛ ታሪክ እንዲጻፍ ስለፈለግኩኝ ወደ 9 ዓመት ያህል ፈጅቶብኛል።
ዶክተር ስንታየው መጽሐፎ ቀደም ብሎ እንደገለጹት የአባቶ ታሪክ ይሁን እንጂ የአባቶ ታሪክ በሚፈስባቸው መንገዶች በሙሉ በተለይም ደግሞ የጦር አባል እንደመሆናቸው በጊዜው ከነበረው የጦር ሰራዊቱ ክንዋኔዎች ጋራ፣ የመንግስቱ አስተዳደር ጋራ፣ ይበልጡንም ደግሞ በተለያዩ ስራዎቻቸው አባቶ ያከናወኗቸው በአገር ጉዳይ ትልቅ ቦታ የሚሰጣቸውን ጉዳዮች ይዳስሳል። እስከ ሲቪል አቪዬሽን የደህንነት ጥበቃ፣ ገታን ለመከላከል የሚደረግ ደህንነት ጥበቃ ላይ የመጀመሪያው ሰው ሆነው የሰሩትን ስራ ድረስ ይተርካል። እስኪ አንኳር አንኳሮቹን በዚህ መጽሐፍ የተካተቱ ጭብጦች እናንሳ። ይህን መጽሐፍ ለማሳተም ሲነሱ መጀመሪያ ያደረጉት ምን ነበር? አባቶ መሆናቸው ብቻውን በቂ አይደለም እና ምንድን ያደረጉት? ጥናቶን ከየት ጀመሩ?
በመጀመሪያ ነገር መናገር የምፈልገው አባቴ በጣም ከባድ ጊዜና አስቸጋሪ ውጣ ውረድም ነበረበት። የአባቴ ታሪክ ሲነገር አባቴ የሀገር ፍቅር በጣም አለው። አባቴ ለሀገሩ ብዙ ነገር አድርጓል። በኢትዮጵያ ውስጥ የስፔሻል ፎርስስ ወይም ልዩ ኃይል ያቋቋመው አባቴ ነው። በወቅቱ እንደሰማሁት ሰዎች በማነጋገር ነው፣ ይህን ሁሉ አላውቅም፣ የሶማሌዎች አገራቸውን ውስጥ አንዳንድ ጉዳት ይፈጽሙ ስለነበር ያን ለማክሸፍ የሆነ ልዩ ኃይል ያስፈልግ ነበር እና እሱ ተመርጦ ያንን መርቷል እና ብዙ ድሎች መጽሐፉ ላይ እንደምታዩት ተጎናጽፏል። እና መጀመሪያ ለመጻፍ ስሞክር በጣም ከባድ ነበር። እኔም አባቴን የማውቀው ፍቅሩን፣ ደግነቱን፣ ጨዋታውን ነበር እና በዛ ብቻ ምንም ማድረግ እንደማልችል ሳውቅ ሰዎች ማፈላለግ ጀመርኩ። ከዛ አንዱ ሌላውን ሲመራኝ በጣም ብዙ ሰው አነጋግሬያለሁ። ካነጋገርኳቸውም ሰዎች ብዙዎቹ ስማቸው አለ፣ ያልተጠቀሱም ብዙ ሰዎች አሉ ድግግሞች ለማስቀረት ሲባል። ሌላው በኢትዮጵያን አየር መንገድ አንቲ ሃይጃከር በማቋቋም የመጀመሪያው ሰው ነው። በዓለም ላይ እንደውም እንደሚባለው ከእስራኤል ቀጥሎ ሁለተኛ ሰው ነው። የተለያዩ መጨረሻም ለሀገሩ አንድነት ሲዋደቅ ያው በኤርትራ ራሱን ሰውቷል። እምዬ ኢትዮጵያ ነበር ሀገሩን የሚለው። ከብዙ ሰዎች እንደሰማሁት ከባድ የሀገር ፍቅር ነበረው እና ይህን ነው የሚያሳየው መጽሐፍ በጠቅላላ።
ዶክተር ስንታየው የአባቶ መጽሐፍ የተጻፈው እሳቸው ካረፉ በርካታ ዓመታት 37 እና 38 ዓመት ግድም ቆይቶ ነው። በ1971 ዓ.ም በኢትዮጵያ ሰሜናዊ ክፍል ከፍተኛ ጦርነት በነበረበት አፍላ ጊዜ ነው ከዚህ ዓለም በሞት የተለዩት በውጊያ መጽሐፉ በዝርዝር እንደተቀመጠው። ይሁንና ገና ከልጅነት ዕድሜው የእሳቸውን ታሪክ ለሌሎች ለማሳወቅ ፍላጎት ይደርቦት እንጂ ሳይቻል እንደ ቀረ በመጽሐፉ መግቢያ ይተርካል። በኋላ የጉልምስና የትምህርት ቤትም ሌሎች የህይወት መንገዶች የወሰዶትን ይገልጹና ልጆችም ማፈራን የመጽሐፉ ጉዳይ ግን እንደ ተረገዘ ቆየ፣ እስከሚቀር አሁን በመጨረሻው ደረሰ ይላሉ። እስኪ ይንገሩን፣ ከዚህ ሁሉ ጊዜ በኋላ እንዴት ተስፋ ሳይቆርጡ ተመልሰው ያን መጽሐፍ ወደ መጽሐፍ ፍላጎት ገቡ? ምንስ አነሳሳው?
ስለ አባቴ መጽሐፍ ምኞት ነበረኝ የረዥም ዓመት። ከዛም በኋላ ግን አንዳንድ ሰዎች መጽሐፍ በመጽሐፍ ስለ አባቴ ማንሳት ጀመሩ። እንደነ ጀነራል ካሳዬ ጨመዳ፣ እና ኮሎኔል አበበ መጻፍ በሚጀምሩበት ወቅት እኔም አነሳሳኝ የበለጠ የተረሳውን አባቴን የማንሳቱንትን የበለጠ አነሳሳኝና መጻፍ ጀመርኩኝ።
ምናልባት ይሄን ሁኔታ ስናነሳ ቶሎ ፈጥኖ የሚመጣው ጥያቄ ከጊዜው ርዝመትም እርሶ በዛ ጊዜ ልጅ ሊሆኑ ከሚችሉበትም ሁኔታ አንጻር ምንም እንኳን የአንድ ሰው ግለ ታሪክ ሰውየው በሌለበት በጥናት በብዙ ድካምም ቢሆን መጻፍ የመቻሉን ይሃል እርሶ ስላባቶ ካባትነታቸው ባሻገር የሚያውቋቸው ነገሮች በዛ ጨቅላ አድሜ ውስን መሆናቸው ምናልባትም የዛሬ ስራውን አብዝቶት ይሆናልና የስነ ጽሑፍም ሰው አለመሆኑ እርሶ የህክምና ባለሙያ ነዎት የአይን ህክምናና የቤተሰብ ህክምና ነው ያጠኑት ከነኚህ ሁኔታዎች አንጻር አላስቸገሮትም ወይ እሳቸው በሌሉበት የጻፉ ነገሮች በማይገኙበት የጦር ሰራዊቱንም ታሪክ ጭምር ነውና መጻፎ ባባቶ የህይወት መንገድ የሚዳስሰው እንዴት ተቻለዎት?
አመጀመሪያ ያደረኩት ያው ሰዎች የሚያቁት አባቴን ሰዎች መፈለግ ነበር። ምክንያቱም እኔ ስጽፈው በጣም አጠረብኝ መጻፍ ሊሆን ምንም አልቻለም። ያማቀው
ያገኙት መረጃ ውስን ሆነ። ያገኙት መረጃ ውስን ሆነበት እርሶጅ ያለው።
በጣም ውስን ስለሆነብኝ የግድ አባቴን የሚያቁ ሰዎች መፈለግ ጀመርኩ። አባቴን የሚያቁ ሰዎች በምድር ጦር አካባቢ ወይም በሰራዊቱ ያሉ ሰዎችን እንደዚሁም ሌሎች ሲቪሎችን መፈለግና ማስፈለግ እሱ ነው አንዱ ብዙ ጊዜ ፈጀብኝ። አንዱ ደግሞ ሌላውን ይጠቁመኛል። በስራ ላይም በግዳጅ ላይም አብረውት የተሳተፉ ሰዎችን ማናገር ጀመርኩ እና ያ ነው እንግዲህ መጽሐፉን ያዳበረው ከልጅ መጽሐፍነት ወደ ነገር ያቀፈ የበሰለ መጽሐፍ እንዲሆን ያደረገው።
አድማጮች በቅርቡ ለንባብ በበቃው ካሳ ገብረ ማርያም በሚለው አዲስ መጽሐፋቸው ዙሪያ ከመጽሐፉ ደራሲ ከዶክተር ስንታየው ካሳ ጋር የጀመርነው ውግ አልተቋጨም። ተከታዩን በቀጣይ ፕሮግራማችን እናቀርባለን። ለአሁኑ ግን ዶክተር ስንታየውን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች አሁን በቀጥታ ወደ ተከታዩ ዘገባ ነው የምናልፈው። ወደ መቀሌም ያሻግረናል።
አሉላን ለቅንብሩ እናመሰግናለን። አሁን ወደ መቀለ እናመራለን። በአሁኑ ወቅት ታሟል የተባሉት አቶ አስገደ ገብረስላሴ ህወሓት ባካሄደው የትጥቅ ትግል ከመስራቾቹ አንዱ እንደነበሩ ይታወቃል። አቶ አስገደ ወደ ውጭ አገር ሄጄ ለመታከም አቅም የለኝም፣ ኢህአዴግና መንግስት ሊያሳክሙኝ ይገባል ሲሉ መንግስቱንና ፓርቲውን በደብዳቤ መጠየቃቸውን ጠቁመዋል። ይህ በእንዲህ እንዳለ አቶ አስገደ ገብረስላሴ የህወሓትን ትጥቅ ትግል ከጀመሩት ውስጥ አይደሉም የሚል በአንዳንድ ጽሁፎች የሰፈረውንም ያስተባብላሉ። ከህወሓት ጋር ባሳለፉት የትጥቅ ትግልም ሆነ ኋላም ከድርጅቱ በሀሳብ ልዩነት ከወጡ በኋላ ባካሄዱት ትግል የሚጸጽታቸው ነገር ያለመኖሩን ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ገልጸዋል። ግርማይ መቀለ በሚገኘው የመኖሪያ ቤታቸው ተገኝቶ ነው አቶ አስገደን ያነጋገራቸው። ቀጥሎ
ታጋይ አስገደ ገብረስላሴ በአሁኑ ሰዓት እንዴት ነዎት?
ደህና ነኝ። ትንሽ በሰሙን የጠነከረብኝ መጣ። ቀደም ብሎ ነው የጀመረኝ፣ ግን መድኃኒት ወስድ ነበር ይሻላል ሲባል ኋላ ግን የጠነከረብኝ መጣ።
ምርመራው የት ነው ያካሄዱት?
መጀመሪያ የህክምና የጀመርኩት ዶክተር ማርቆስ ሆስፒታል መቀሌ ላይ ነው። ወደ አይደር ሪፈራ ላይ አይደርም ለአንድ አመት ያህል ተከታትሎኛል። የልብ ደም ቧንቧ መጥበብ ወደ ከፍተኛ ደረጃ እንደደረሰ ነገሩኝ። ካቴተር ጂኦግራፊ የሚባል ህክምና እንደሚያስፈልገው በዛ ካልጠራም ወደ ሌላ ሊሻገር እንደሚችል ነገሩኝ። ከዛም በኋላ አዲስ አበባ መሄድኩ። ወደ ጦር ኃይሎች የሄድኩበት ምክንያት ትንሽ የቦርድ ህክምና ስላለች አካል ጉዳተኛ ስለሆንኩ በዛ ልታከም እችላለሁ። ሁለተኛ ግን ለከፍተኛ ህክምናም ይሰድኛል ወይ የሚል ግምት ነበረኝ። በሽታው ለአይደር ሆስፒታል ያስቀመጡትን እነሱም አስቀመጡት። በመከላከያ ውስጥ እንደ ወታደር ሆኖ አክቲቭ ሆኖ የማይሰራ ወደ ግል ህክምና ይሆን ወደ ውጭ ወስደን አናሳክምም፣ ስለዚህ በእኛ በኩል የሚደረግ የለም አሉኝ። መድኃኒት ግን እስከዛ ድረስ ግን ምንም ችግር አልነበረም። በጣም ውድ የሆነ መድኃኒት ገዝቶ ነው የሰጡኝ። ከዛም በኋላ ወደ ጥቁር አንበሳ ሪፈር አሉኝ። በጥቁር አንበሳም ከፍተኛ የልብ ሐኪሞች አገኙን። መሳሪያ እንደሌላቸው በቅርብ እንደሚመጣ ያም ሆኖ ስልጠና ሰው ሊሰለጥን ነው የሚል ነግረውኛል። ወደ ውጭ ሄጄ ልታከም ጠየቅኳቸው። ወደ ውጭ ምንሰድ ከሆነ የሚቀበልህ ሆስፒታል እና የሚያስፈልግ ባጀት ማወቅ አለብን። ይሄ ደግሞ ጤና ጥበቃና ፌዴራል መንግስት መፍቀድ አለበት። ያ የልብ በሽታ የት ደረጃ እንደደረሰ ከፍተኛ ሐኪሞች ሪኮመንድ ብቻ ነው ልንሰጥህ የምንችል ብሎ ነው የሰደዱኝ።
ታጋይ አስገደ ገብረስላሴ የሕክምና እርዳታን ለመጠየቅ ደብዳቤ ጽፏል። ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ ለዶክተር ደብረጽዮን ገብረ ሚካኤል እንዲሁም ለመከላከያ ሰራዊት፣ ለኢህአዴግ ጽህፈት ቤት፣ ለህወሓት፣ ብአዴን፣ ኦህዴድ፣ ደኢህዴን ጽህፈት ቤቶች፣ ለትግራይ ክልል መስተዳድር፣ ለትዕምት ማህበረ ረድኤት ትግራይ እንዲሁም ለጥረት ደብዳቤ ጽፈው አቅርበዋል። ምንድን ነው አሁን የተሰጡት ምላሽ?
17 ዓመት በትጥቅ ትግል፣ 2 ዓመት ደግሞ በሰላም ጊዜ፣ አጠቃላይ 19 ዓመት ልክ አስጨራሽ ትግል ከኢህአዴግ ጋር ደርግ በማስወገድ ላይ ትልቅ ሚና እንደነበረ እኔ ያምናለሁ፣ እነሱም ያምናሉ። እኔ በነበርኩበት ደረጃ ማዕከላዊ ኮሚቴ ወይ ስራ አስፈጻሚ ባልሆንኩበት ጊዜ የብዙ ማዕከላዊ ኮሚቴ እና ስራ አስፈጻሚ ስራዎች እየሰራሁ እንደመጣሁ እነሱም ያምናሉ። ልንገራቸው፣ እኚህ ሰዎች ባለ የፖለቲካ አስተሳሰብ ልዩነት ቂም ካላቸው በአፋቸው ይቅር፣ ቂም የሚያይዙ ከሆነ ግን ባለውለታችን ነው ብለው ሊያሳክሙኝ ይችላሉ እና ብጽፈስ የሚል ሀሳብ መጣልኝ። ይህ ጽሁፍ ደርሷቸዋል። በኤምኤስ የደረሳቸው በአስር ቀን መልስ ስጡ፣ በዚህ 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 ሂሳብ ታስገቡልኝ፣ ሁኔታው እየባሰብኝ እየሄደ ስለሆነ ለህዝብ ጠይቃለሁ እና ይህን ደብዳቤ ስጽፍላችሁም ለምን አልነገረኝ የሚል ኋላ ሊመጣ ይችላል ብዬ ነጻፍኩላቸው። እንግዲህ አሁን ደብዳቤ ከተጻፈ 21 ቀን ነው ዛሬ። እስካሁን ድረስ መልስ አልሰጥም። አብዛኛዎቹ መከላከያ ሚኒስትር መልስ ሰጥቶኛል። መከላከያ ሚኒስትር እንደዚህ አይነት ማህበራዊ ችግሮች ለመርዳት በቀጣይ ያስቀመጠው ባጀት ስለሌለ በመከላከያ የልማት ተቋሞች ቢጠይቁ ይሻላል አለኝ። መልስ መስጠታቸው ደስ ብሎኛል አልኳቸው። ሌሎች አልሰጡም። ከዛ በመነሳት ነው አሁን ወደ ህዝብ ያወረድኩት። አበረታች ሁኔታ አለ። ምንም እስካሁን ድረስ የተገኘ ባይኖርም
ሰሞኑን በተለይ ደግሞ በሶሻል ሚዲያ ላይ የሕክምና እርዳታ ጥያቄ ከቀረበ በኋላ ታጋይ አስገደ የትጥቅ ትግል ከጀመሩት ሰዎች አንዱ አይደሉም የሚሉ ሰዎች መጥቷል። መጽሐፍ ላይም እንደነበሩም ይጠቅሱ አሉ፣ የማይጠቅሱም አሉ። ይሄ ለምንድን ነው በዚህ ሰዓት ሊነሳ የቻለው?
ለምን ነው ጀማሪ አይደለም ጀማሪ ነው የሚል ጥያቄ ለምን እንደሚነሳ እኔ አይገባኝም። መጀመሪያ ልታገል፣ ትናንትና ልታገል፣ ለዚህ አገር ለነጻነት ታግለዋል አልታገለም ነው መሆን የነበረበት። ግን አሁን መስፈርታቸው እጅግ በጣም ኋላ ቀር ስለሆነ ሀቅ የሌለውም ስለሆነ አንዳንድ ነገር ግን ጠቁም የሌለ ሀቁን ልናገራቸው። ጀማሪነት በሚመለከት መጀመር ብቻ ሳይሆን ህወሓት ወደ በረሃ ከመውጣታችን በፊት ትግል የሚጀመርበት ቦታ ከአጥኞቹ አንዱ እኔ ነኝ። ከአቶ ብርሃን አየለ የገሰሰው አየለ ወንድም ያሰማራን ደግሞ አቶ ገሰሰው አየለ። የስንቅና የትጥቅ የትራንስፖርት አዘጋጅ ነው የነበርኩ። አብዛኛዎቹ በገንዘቤ ለምሳሌ ደሳሌ የሚባል በቅሎ በገንዘቤ የገዛሁት ነው። 40 ብር 25 ብር የኔ 15 ብር የአቶ ብርሃን አየለ ገንዘብ ነው። በሌላ በኩል ደግሞ ሳንወጣ አንዳንድ ሰዎች ትግል ከኛ ጋር ከጀመሩ ምሁራኖች ሽሬ መጥተው በአቶ ገሰሰው አየለ በአሸዋ ገበታ ወይ በሳንድ ሞዴል ስለ ደፈጣ ውጊያና ጸረ ደፈጣ ውጊያ፣ የደፈጣ ውጊያ አስተዳደግና ደረጃዎች ወዘተ ወዘተ የሚል የጎሬላ ስልቶችን አስተምሪያቸዋለሁ። አንዷ አምስተኛው ብረት ወደ ትጥቅ ትግል ሄድንባትም የኔ ናት። ሳንጃልቢ ነው አሁን በሙዚየም አለች። ሐኪምን መበርኩ የሕክምና ኪትም የኔ ናት። እኔ ሐኪም የመጀመሪያ። ስለዚህ አስገደ ጀመረ አይደለም ትብሏል። ጠበንጃ አለች እዛ ሕክምና ኪቱ መዛለ ተቀምጧል። ታዲያ ለብቻቸው ምን አንቀሳቀሳቸው የሚለው ጥያቄ ራሳቸው ሊሞልሱ ይችላሉ። አቶ ስዩም መስፍን በተደጋጋሚ ማን አላችሁ ከጀማሪዎቹ ብለው የኢትዮጵያ ጋዜጠኞች ሲጠይቋቸው እኔና አስገደ ብቻ ነን በሀገር ውስጥ ያለን፣ በውጭም አሉ ግን በሀገር ውስጥ ያለን ሁለታችን ብቻ ነው። አቶ ባይ ፀሐዬን በተደጋጋሚ አስር መጽሔት የኢህአዴግ የሆነ ወይን ጋዜጣ የህወሓት ልሳን የሆነ በተደጋጋሚ ልዩነት ይዤ ከህወሓት እስከማፈነግ ድረስ በየመድረኩ እየጠሩ ያናገሩኝ ነበር። መምህር በየነ የሚባል በቅርብ እንኳን ሞቷል። ሁለት መጽሐፍ ጽፏል። እኔ ጀማሪ መሆኔ አረጋግጦ የጻፈው ጽሑፍ አለ። በቅርብ ጊዜም ሰርገን የሚል መጽሔት ወይዘሮ ዝማም ገብረ ሕይወት የአቶ ገሰሰው የባለቤት ጠይቆ ያገኙት ወጣቶች አሉ የጻፉት አለ። ዶክተር አረጋው በርሀም እየገለጸው ነው። ብስራተ ማርያም ጀማሪ አይደለም ብሎ አውጥቶኛል። አንድ መለይ የሚባል ኮነሬል እዚሁ ጽፏል። በአንጻር ደግሞ ወድ መንግስቱ የሚባል ደግሞ ስለ እኔ ማንነትም ገልጾታል ጀማሪ መሆኔን። ሁነ እኒህ ሰዎች በተለይ ብስራ ተማረ በጻፍኳቸው ጽሁፎች ጋህደ አንድና ጋህደ ሁለት ጋህደ ሶስት በትግርኛ ነው፣ በአማርኛ ተተርጉሞ ቁጭ ብሏል። በዛ ላይ የህወሀት የአስራ ሰባት ዓመት ጉዞ በምጽፍበት ጊዜ ደካማና ጠንካራ ጎነዛ አስቀምጨው ስላለው ብስራ ተማረ ከደካማ ጎኞቹ ተጠቃሽ ስለሆነ ቂም በቀል ይዞ የጻፈው ጽሁፍ ነው። አጠቃላይ ግን ለእኔ ትርጉም አይሰጠኝም።
እዚህ ላይ ግን ታጋይ አስገደ እንዲሁ በህይወት ዘመኑ የሚጸጽቶት ነገር ካለ?
በህይወት ዘመን የሚጸጽተኝ ነገር የለም። 17 ዓመት ጸረ ደርግ ትግል መታገሌ እጅጉን ደስ ይለኛል። ሌላ ደስ የሚለኝ ደግሞ 19 ዓመት ከህወሀት ጋር ተቀምጬ እንጀራ በመብላበት በምለብስበት ቤት በምሰራበት ኩብራ በምነዳበት ከኢህአደግ መውጣቴ ደግሞ በጣም ያስደስተኛል። ለምን? ከዛ ስወጣ በሀሳብ ተለይቼ ነው የወጣው። ከወጣሁ ጀምሮም ምንም እንኳ የራሴ ኑሮ የልጆቼ ኑሮ የተመሳቀለ ቢሆን አለመንበርከኬ ደስ ይለኛል።
አሁን ወደ የጤንነቱ ጉዳይ እንመለስና ለህክምና የሚያስፈልግ አሁን የተጠየቀው የገንዘብ መጠን ወደ 300 ሺህ ዶላር እንደሚደርስ ነው አሁን የተገለጸው። ያሉት ተስፋ ምንድን ነው?
300 ሺህ ዶላር ያስቀመጥኩት ለህክምና የሚከፈል ብቻ አይደለም። ወጭ ሀገር ከሄድኩ ሆቴል ያስፈልጋል፣ ማረፊያ ያስፈልጋል፣ ከኔ ጋር የሚሆን ሰው ያስፈልጋል። ማግኘት ይቻላል ወይ ተስፋ አለው ወይ የሚለው ነገር እኔ የኢትዮጵያ ህዝብ ህይወቴን ያድነኛል የሚል እምነት አለ። ስለዚህ በቀላሉ ሊያግዙኝ ይችላሉ። እነዛ የጻፍኩላቸውም ልብ ከሰጣቸው የሰው ውለታ የሚረዱ ከሆነም ቢከፍሉም እኔ ላሳስባቸው እወዳለሁ። አሁንም
ታጋይ አስገደ ገብረ ስላሴ በጣም ነው የማመሰግኖት። እንግዲህ መልካሙን ሁሉ እመኝልዎታለሁ።
እኔም የአሜሪካ ድምፅ ሬዲዮ አክብራቸዋለሁ። እግዚአብሔር ይስጥልኝ።
አድማጮች፣ አሁን ወደ መጨረሻው ሳምንታዊ ቅንብር እንለፍ። ተፈጥሮና አካባቢ።
ዛሬ የዓለም ሚቴዎሮሎጂ ቀን ነው። ይህ ዕለት ላለፉት 56 ዓመታት በዓለም ዙሪያ እየታሰበ ነው። መጋቢት 14 የዓለም ሚቴዎሮሎጂ ቀን እንዲሆን በዓለም አቀፉ የሚቴዎሮሎጂ ድርጅት የተወሰነው የተቋቋመበትን 10ኛ ዓመት ሲያከብር በ1953 ዓመተ ምህረት ነበር። በኢትዮጵያ የዘመን አቆጣጠር መሆኑ ነው። ዕለቱ በ1867 ዓመተ ምህረት ፓሪስ ላይ የተሰበሰበው የክብደትና የመለኪያዎች ጉባኤ ላይ የተገኙ የ17 ሀገሮች ተጠሪዎች የመጀመሪያውን ሰነድ የፈረሙበትን ዕለትም ለማስታወስ ነው። የዛሬው ዕለት መሪ ቃል ደመናዎችን መረዳት ወይም መገንዘብ የሚል ነው። ድርጅቱ ያስፈለገው የአየር ንብረትና የውሃ ምንጮችን የሚፈጥረውን የመሬታችን ከባቢ አየር ከውቅያኖሶች ጋር ያለውን መስተጋብር በቅርብ ለመከታተልና ለመመዝገብ የሚያስችሉ ሁኔታዎችን ለመፍጠር ነበር። የምስረታ ጉባኤውን በ1939 ዓ ም አካሂዶ ምስረታው ከሦስት ዓመታት በኋላ በ1942 ዓ ም የጸደቀው አሁንም በኢትዮጵያ አቆጣጠር መሆኑ ነው። የዓለም ሚቴዎሮሎጂ ድርጅት ዛሬ ኢትዮጵያን ጨምሮ 191 አባል ሀገሮችን ያቀፈ ቁልፍ ከሚባሉ ዓለም አቀፍ ተቋማት አንዱ ነው። የዓለም ሚቴዎሮሎጂ ድርጅት አካባቢያዊ ሁኔታዎችን እንደየአካባቢው ማየትና መፍትሄም ማመላከት እንዲቻል በስድስት አካባቢያዊ ወይም አህጉራዊ ማኅበራት የተደራጀ የቴክኒክ ጉዳዮችን የሚሸፍኑ 8 የቴክኒክ ኮሚሽኖች ያሉት በዋና ጸሐፊ የሚመራ ተቋም ነው። ከላይ የተጠቀሱ የዕለቱ መታሰብ መነሻ ሐሳቦች እንዳሉ ሆነው ለመሆኑ ለምን ይሆን ዕለቱ በየዓመቱ የሚታሰበው? የኢትዮጵያ ሚቴዎሮሎጂ ኤጀንሲ ምክትል ዋና ዳይሬክተር ወደ ሆኑት ወደ አቶ ዱላ ሻንቆ ማምሻውን ደውዬ አግኝቻቸዋለሁኝ። አቶ ዱላ ጤና ይስጥልኝ፣ እንደምን አመሹ?
ደህና ጥሪ እንደምን አምሽ እንደምን ደህና ነው?
እግዚአብሔር ይመስገን። አሁን ገና ልክ ከመንገድ እንደገቡ ነው ያገኘሁትና የት ነበሩ ለመሆኑ አቶ ዱላ?
ዛሬ አዋሳ ነበርኩኝ። አዋሳ የሄድኩበት ምክንያት የዓለም ሜትሮሎጂ ቀን የሚከበርበት ቀን ስለሆነ በተለያዩ የሀገራችን አካባቢዎች ስለምናከብር እዛ ሄጄ ነበረ። አክብረን ነው መጣሁት ማለት ነው።
አቶ ዱላ እስቲ ቀደም ሲል ወደ አነሳሁት ጥያቄ መለስ ልበልና ለምንድን ነው ይህ ዕለት የሚታሰበው? ምንድን ነው አስፈላጊነቱ?
አስፈላጊነቱ እንግዲህ ያው ቅድም እንደተጠቀሰው ታሪካዊ ነው። እያንዳንዱ በየዓመቱ አርቲስቶች ይመረጣሉ። በአርቲስቶቹ ዙሪያ አገሮች ግንዛቤ እንዲያገኙ እንዲረዱ ይደረጋል ማለት ነው። እና በተለያዩ ጊዜ የተለያዩ አርቲስቶችን ይዛል። በአርቲስቶቹ ዙሪያ ሰዎች ሀሳባቸውን አዲያቸውን እንዲሰጡ የሚደረግ ነው። በዚህ ምክንያት ዘንድሮ በደመናን የመገንዘብ ደመናን የማወቅ የመረዳት ጉዳይ ዙሪያ ህብረተሰቡ እንዲወያይበትና እንዲያውቀው የተደረገበት ምክንያት አለው ማለት ነው።
ምን ማለት ነው ደመናዎችን መረዳት ማለት? አቶ ዱላ
እንግዲህ ደመና ማለት በጣም መሰረታዊ ነው። የእርጥበት መጠኑ የሚታየው ደመና ውስጥ ነው ማለት ነው። የመሬት ብርድ ልብስ የሆነው ደመና ከሌለ የሙቀት ሚዛናዊ ራሱ ይጠፋል ማለት ነው። ለምሳሌ ደመና በማይኖርበት ጊዜ ከፍተኛ የሆነ የውርጭ ክስተትም ያስከትላል። አሁን ዘንድሮ በእኛ ሀገር የተከሰተው ደመና ባለመኖሩ ደረቃማ በመሆኑ ደመና ሌሊቱ ብሩህ ሰማያዊ ስለሆነ የመጣውን ሙቀት ወደ ላይ ይወጣ ነበረ። ምክንያቱም ጋርዶ የሚያስቀረው አልነበረም፣ ደመና አልነበረም። ይሄ እንግዲህ ደመና መኖር በጣም ጥሩ ለወይዘሩ ለትንቢያውም በጣም አስፈላጊ መሆኑ ይታወቃል ማለት ነው።
አቶ ዱላ እንግዲህ አሁን ካነሱት አይቀር ወደዛው ልለፍና ሰሞኑን አስፈሪ ወሬዎች እየተሰሙ ነው ከሰማይ ጋር በተያያዘ ከደመናው ጋር በተያያዘ በአፍሪቃ ስፋት ባለው አካባቢዎች ምዕራብ አፍሪካን ጨምሮ በተለይ ደግሞ የምስራቅ አፍሪቃና የአረቢያ ልሳነ ምድር ደቡብ አካባቢዎች በከበደ ድርቅ እየተመቱ መሆናቸው እየተነገረ ነው። ምንድን ነው እናንተ እያያችሁ ያላችሁት? ምን ይናገራል ሰማዩ? ምንድን ነው የምትጠብቁት?
አንደኛ የደመና ምንጭ የሚሆነው በኋላ የሚፈጠር እንዳውም በመሬት ላይ የሚፈጠር ከፍተኛ የአየር ግፊት የአየር ክምችት አለ ማለት ነው። የአየር ክምችት ሲያንስና ሲበዛ የሚፈጠሩ የአየር ግፊቶች አሉ። አየር ግፊቱ በጣም በጠነከረበት ቦታ ላይ ደረቃማ ይሆናል ማለት ነው።
አቶ ዱላ እስቲ እነዚህን ሁኔታዎች ወደ ኢትዮጵያ ጉዳይን መንዝራቸውና ለኢትዮጵያ ሰው ትርጉም በሚሰጡት ሁኔታ እንናገርና ምንድን ነው የሚፈጥሩት ሁኔታ? ጫናቸው ምንድን ነው? በመጪዎቹ ወራት ምንድን ነው የምትጠብቁት? ምንድን ነው የምትተነብዩት?
የእርጥበት ምንጩ ከህንድ ውቅያኖስ ከሆነ ጥሩ ነው ማለት ነው። አሁን ወደዚህ እየመጣ ነው ማለት ነው። ያ ነገር እየተፈጠረ ነው ማለት ነው።
እንግዲህ የኢትዮጵያ ሜቴዎሮሎጂ ኤጀንሲ በኢትዮጵያ የአደጋ መከላከልና ዝግጁነት እንቅስቃሴዎች ውስጥ ትልቅ ቦታ ያለው ነው። ትልቅ አስተዋጽኦ እያበረከተ ነው ያለው። ምን መከራችሁት መንግስትን?
አሁን እንደሚታወቀው በከፍተኛ ደረጃ በክቡር ሚኒስትር አቶ ደመቀ የሚመራ አለ። እዛ ውስጥ አባል ነን እኛ። እዛ እንሰበሰባለን። ከነሱ ጋር ያለውን ነገር ወይዘሮ ሁኔታ የሚያመጣውን ተጽዕኖ ሚኒስትሮች ባሉበት ይገመገማል። ስለዚህ መንግስት በዛ ላይ ተመስርቶ አስፈላጊውን እርምጃ የወሰደ ነው ማለት ነው።
ገበሬው ምን ይጠብቅ? ደረቅ ሰማይ ይጠብቅ ወይስ ደመና ይጠብቅ?
በሚቀጥሉት ቀናት እንግዲህ ደመናው እየመጣ ነው። አሁን በአሁኑ ጊዜ ትንሽ የተሻሻለ እየመጣ ነው ማለት ነው። ስለዚህ የዝናብ ሁኔታ ይፈጠራል ብለን ነው የምንጠብቀው። ስለዚህ ያው ከእርጥበቱ እየጨመረ የሚመጣ ነው ማለት ነው።
እንግዲህ እነዚህ ሁኔታዎች ወደፊትም አነጋጋሪ፣ አሳሳቢ የሆኑ እየሄዱ እንደሚመጡ ነው የሚታሰበው። ምክንያቱም ዓለም አቀፍ ተቋማትም በጣም ብዙ ማስጠንቀቂያዎችን እያወጡ ነው ያሉት። የተባበሩት መንግስታት ድርጅትም የሰብአዊ አቅርቦቶች መርሃ ግብርም እንደዚሁ ብዙ ማሳሰቢያዎችን ነው እያወጣ ያለው። በተለይ በምግብ ምርት በኩል ብዙ ችግር እንደሚያጋጥም አፍሪካ ውስጥ ወደ 20 ሚሊዮን ሰው ለከበደ ረሃብ እንደሚጋለጥ አፍሪካና በደቡብ የአረቢያ ልሳነ ምድር አካባቢ እየተናገረ ነው ያለው እና በየጊዜው እየተከታተልን ወደ እርሶን ቢሮ እየተመላለስን ሁኔታዎችን ማጥናታችን አይቀርም። በዚህ ሁኔታ ላይ ሰውም መውሰድ የሚገባቸውን እርምጃዎች በወቅቱ መውሰድ እንዲችል ማለት ነው። እግዜር ይስጥልኝ ለጊዜው።
እኔ አመሰግናለሁ። በጣም አመሰግናለሁ።
በነገራችን ላይ ክቡራትና ክቡራን አድማጮች፣ የዓለም ቀን ጉዳይ ከተነሳ አይቀር ነገ የዓለም ቲቢ ቀን ነው። የዓለም የጤና ድርጅት ዛሬ ባወጣው መግለጫ የቲቢ ሕሙማንን ማሸማቀቅና ማግለል ሙሉ በሙሉ ካልተወገደ ቲቢን ማጥፋት አይቻልም ሲል አሳስበዋል። በ2007 ዓመተ ምህረት ውስጥ በኢትዮጵያ አቆጣጠር ማለት ነው ወደ 10 ሚሊዮን ተኩል ሰው በቲቢ ታሟል። በዚያው ዓመት ውስጥ ወደ 2 ሚሊዮን ሰው በቲቢ ምክንያት ሞቷል። ነገ ዘርዘር ያለ መረጃ ከባለሙያ ትንታኔ ጋር ይዤ እመለሳለሁ። ጤና ይስጥልኝ።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሩሲያ በዩክሬን ግዛት ስር የነበረችውን ክሪሚያን ጠቅልላ ከያዘች 3 ዓመታት ተቆጥረዋል። ሩሲያ ይህንን ያደረገችው በጦር መሳሪያ በመታገዝና በማስፈራራት የክሪሚያን ነዋሪዎች ድምጽ እንዲሰጡ በማስገደድ ነው። ይህ የድምጽ አሰጣጥ ሂደትም በህገወጥ መንገድ የተከናወነ እንደነበር በቅርቡ ጋዜጣዊ መግለጫ የሰጡት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ማርክ ቶነር ተናግረዋል በማለት የዕለቱ ርዕሰ አንቀጽ ጽሑፉን ይጀምራል። ማርክ ቶነር አያይዘው የዩናይትድ ስቴትስ መንግስት ለዚህ መጋቢት 7 2006 ዓ.ም ለተከናወነው የድምጽ አሰጣጥ ተብየው እውቅና አይሰጥም። ይህ ህዝቡን በህገወጥ መንገድ አስገድዶ በስመ የራስን እድል በራስ መወሰን የተደረገ ድምጽ አሰጣጥ ዓለም አቀፍ ህግን የሚጥስና የዩክሬንን ሉዓላዊነት ድንበር የሚዳፈር ነው ማለታቸው ይጠቀሳል። የሩሲያ ባለስልጣናት ክሪሚያን በቁጥጥራቸው ካደረጉ ካለፉት 3 ዓመታት ጀምሮ በባህረ ገቧ መሬት የሚነሳውን ተቃውሞ ሁሉ በተለያዩ ዘዴዎች እያፈኑ ነው ይላል ርዕሰ አንቀጹ። በመቀጠልም የሰብአዊ መብት ተቆርቋሪ ድርጅቶች አስገድዶ መሰወርን፣ ያለ ፍርድ ሂደት ግድያን፣ ማሰቃየትና በአእምሮ ህሙማን ሆስፒታል ውስጥ ጤናማውን ሰው ማሰቃየትን ጨምሮ ሌሎች ግፎች እንደሚፈጸሙ መጠቀሳቸውን ቶነር ተናግረዋል። ትውልደ ታታር ክሪሚናውያን የዩክሬን ዝርያ ያላቸው የዩክሬን የፖለቲካ ታጋዮችን የሚደግፉ ነጻ ጋዜጠኞች በፖለቲካ ምክንያት መሳደድና አፈና ደርሶባቸዋል ይላሉ ማርክ ቶነር። ርዕሰ አንቀጹ በመቀጠልም ወራሪ የሩሲያ ባለስልጣናት ነጻ መገናኛ ብዙሃንና መንግስታዊ ያልሆኑ ድርጅቶች እንዲዘጉ ማድረጋቸውን ይጠቅሳል። ባህረ ገቧን መሬት ለመጎብኘት የጠየቁ ዓለም አቀፍ ታዛቢዎችም ፈቃድ እንዳልተሰጣቸው የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ማርክ ቶነር ተናግረዋል። ከዚህ በተጨማሪም በቅርቡ የወጣው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሰብአዊ መብት ሪፖርት በክሪሚያ በነጻነት የማምለክ መብት መታፈኑንና የሩሲያ በሀገሪቱ ስልጣን ላይ ያወጣቸው ግለሰቦች የሰብአዊ መብቶችን የሚደፍሩትን ሕግ ፊት ለማቅረብ ምንም አይነት ደንታ እንደማያሳዩ ዘግቧል። ይህ እርምጃ ለሩሲያ የማያጎበድዱ ቤተ እምነቶችን ለማስፈራራትና ለወከባ እንዲጋለጡ ከማድረጉም በላይ በሀገሪቱ ሕገ መንግስትና ማናለብኝነትን አንግሷል ይላል ርዕሰ አንቀጹ። በመጨረሻም ሩሲያ የዩክሬንን አካል በሆነችው ክሪሚያ ራስን በነጻነት የመግለጽ፣ በሰላም የመሰብሰብና የመደራጀት እንዲሁም የሃይማኖት ነጻነት ማፈንንም እንድታቆም ቃል አቀባዩ ማርክ ቶነር ጥሪ አድርገዋል። ዩናይትድ ስቴትስ የሩሲያን የክሪሚያ ወረራ ደጋግማ ታወግዛለች። ሩሲያ ክልሏን በፍጥነት ለቃ እንድትወጣም ጥሪ ታደርጋለች። ሩሲያ ባህረ ገቧን መሬት ወደ ዩክሬን እስክትመልስ የጣልንባት የኢኮኖሚ እቀባም ይቀጥላል ያሉትን ጠቅሶ ርዕሰ አንቀጹ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችን ሊገባደድ የቀሩን ጥቂት ደቂቃዎች ብቻ ናቸው። በርከት ያሉ አስተያየቶቻችሁ በስልክና በኢሜይል ደርሰውናል። አሁን ግን ከሰዓቱም አንጻር አንዱን እናሰማለን። በኢሜይል የደረሰን ነው። እኔ ሀብታሙ አያሌው የደረሰበትን ግፍ ከሰማው በኋላ እንቅልፍ አጥቼ ይኸው ከሌሊቱ 5:30 ሆኗል፣ አልተኛሁም ይላሉ አሌ የተባሉ አድማጫችን ናቸው። አድማጮች፣ ልጆቻችሁም በርከት ያሉ አስተያየቶቻችሁ ደርሰውናል። እንዳልኩት በሌላ ፕሮግራም እናቀርባለን። አሁን ግን ለስንብቱ ከብዙ ዜናና ዘገባዎች በኋላ በሙዚቃ ብንሰናበት ምን ይመስልሻል አዳነች?
መልካም ነው።
አስቴር አወቀናት የስንብት ምርጫችን ለሐሙስ ምሽት እወድሃለሁ ትላለች። በእኛ በኩል በዚሁ አበቃ። ደህና እደሩ። የትግርኛ ስርጭት ይቀጥላል።
መውደድን አፍቆት ወይደላ ያዞረ ጽጽታም ጎን አብሮኝ ያደረ ወዳበቀ ካለ
sutana afqata yenen hullamana ha ha kalam tamanna qata yenen hullamtana ha ha kalam tamanna qata mana qata Na le na le, ate krepeng